የአሜሪካ ድምጽ ጣቢያ አገልግሎት ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዝያ 10 2010 ዓመተ ምህረት ፕሮግራማችን ጀመረ።
ሀገር ጠቅላይ ሚኒስትር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስትሩን በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል። ሱኮ ነው ጥያቄው እየተነሳ ያለው። የጋራ አመራሩ ምንም ጥያቄ የለም።
ዶክተር መረራ ጉዲና ናቸው። በጠቅላይ ሚኒስትሩ በሚሊኒየም አዳራሽ ውስጥ ካደረጉት ንግግር ላይ የሰጡት አስተያየት የተመለከተ ነው። ባቢሮስ ይቀርባል።
ከዛሬ መደበኛ ዝግጅቶች ቤተሰብ ተሰናድቷል። ከዚያ ጋር ግን በዲሞክራሲ በተግባር ስፍራ መደራጀት በዘር ወይስ በክፍለ ሀገር ከአራት እንግዶች ጋራ የተደረገ ውይይት ዛሬ ይጠናቀቃል። ለምሽቱ የዓለም ዜና ደግሞ አሉላ።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት የካቢኔ ሹምሽር እንደሚያካሂዱ ምንጮች ለአሜሪካ ድምጽ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሚስጥር ተገናኝተው ተነጋግረዋል የሚለውን ዜና ትክክለኛነት አረጋግጠዋል።
ጤና ይስጥልን እንደምን አመሻችሁ አድማጮቻችን። ከአሁን ከምሽቱ 3 እስከ 4 ሰዓት የምናስተናግዳችሁ እኔ አዲሱ አበበና
አሉላ ከበደ ነን። ፕሮግራሙን ንጉሱ ታምሬ ይመራልና
መልካም ምሽት። አሁን ወደ ዜናው።
ቀደም ብለን በመግቢያው እንደጠቆም ነው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በካቢኔ ሹምሽር እንደሚያካሂዱ ምንጮች ለአሜሪካ ድምጽ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል ይላል። ለዝርዝሩ እስክንድር ፍሬው።
የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ተጠቁመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ካሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየሁ አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌደራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህ መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈጉባኤ ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈ ጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን ለዘገባው። ትላንት ጠዋት በሙያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሙያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ሰርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምጽ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት እየተነገረ ነው። በከተማዋ ብዙም እንቅስቃሴ እንደሌለ ነዋሪዎች ይገልጣሉ። በትናንቱ የጥቃት የሞቱ ሰዎች ቁጥር 4 ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳደር ለአሜሪካ ድምጽ ራዲዮ ገልጧል። በመጽሔቱ ዝርዝሩን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በምስጢር ተገናኝተው ተነጋግረዋል የሚለውን ዜና ትክክል ሲሉ አረጋገጡ። ውይይቱ ያለ እንቅፋት ነው የተካሄደው ሲሉ በትዊተር ባስተላለፉት መልእክት የገለጡት ፕሬዝዳንት ትራምፕ በሁለቱ ወገኖች መካከል መልካም ግንኙነት ተሰርቷል ብለዋል። በፕሬዝዳንት ትራምፕና በሰሜን ኮሪያው አቻቸው ኪም ጆንግ ኡን ጋራ ወደፊት ሊካሄድ የታቀደውን ጉባኤ አስመልክቶም ዝርዝሩ ትኩረት ተሰጥቶት በመሰራት ላይ መሆኑን ሚስተር ትራምፕ አክለው ገልጠዋል። ከኒውክሌር የጦር መሳሪያ የጸዳ አካባቢ መፈጠር ለዓለም ታላቅ ክንዋኔ ነው፣ ለሰሜን ኮሪያም እንዲሁ ነው ያሉት። ፕሬዝዳንት ትራምፕ በትናንትናው ዕለት ዝርዝር ባልሰጡበት ሌላ አስተያየታቸው ሁለቱ አገሮች በከፍተኛ ባለስልጣናት ደረጃ ተነጋግረዋል ብለው ነበር። ትናንት በደቡባዊ ዩናይትድ ስቴትስዋ ፍሎሪዳ ክፍለ ግዛት በሚገኝ የባህር ዳርቻ ከፕሬዝዳንት ትራምፕ ጋር ተገናኝተው የተነጋገሩት የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከሰሜን ኮሪያ ጋር ለመነጋገር እቅድ መያዛቸውን እንዲህ ያለው እርምጃ ቆራጥነትን ይጠይቃል ሲሉ አወድሰዋቸዋል። ነገሮች እንዳያያዛቸው በመልካም ከቀጠሉ አሉ ፕሬዝዳንት ትራምፕ በሁለቱ አገሮች መካከል የታቀደው ጉባኤ እንደ አውሮፓውያን አቆጣጠር በወርሃ ሰኔ መጀመሪያ ወይም ከዚያ ጥቂት ቀደም ብሎ ሊካሄድ ይችላል ብለዋል።
የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ሊጎበኙዋት ባለችው የሶሪያ ዶማ ለቡድኑ ስራ ሁኔታዎችን የማመቻቸት ተልእኮ ይዞ ወደዚያ ያቀናው አንድ የተባበሩት መንግስታት የጸጥታ ጉዳዮች ቡድን ተኩስ እንደተከፈተበትና የተጠመደ ፈንጂም ፍንዳታ እንደገጠመው ተዘገበ። በድንገቱ የተባበሩት መንግስታት ድርጅት ሰራተኞች ያለመጉዳታቸውን የመንግስታቱ ድርጅት ምንጮች ለአሜሪካ ድምጽ ገልጠዋል። ምርመራው በሚካሄድበት የመጀመሪያው ስፍራ ከፍተኛ ቁጥር ያለው ሰው መሰባሰቡንና በመንግስታቱ ድርጅት የጸጥታና የደህንነት ጉዳዮች ክፍል በተሰጠ ምክር መሰረትም ልዑኩ ከአካባቢው እንዲወጣ መታዘዙን የዓለም አቀፉ የተከለከሉ ኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ አህመድ ኡዝሙኩ ዛሬ አስታውቀዋል።
ተቀዳሚ ምክትል ፕሬዝዳንት ሚጌል ዲያዝ ካነል በርሙዴዝን ለቀጣዩ የኩባ ፕሬዝዳንትነት ብቸኛው እጩ አድርጎ ማቅረቡን የኩባ መንግስት አስታወቀ። እርምጃው ለኮሙኒስቱ አገር ከካስትሮ ቤተሰብ ውጪ በ60 ዓመታት ጊዜ ውስጥ የመጀመሪያው ፕሬዝዳንት ያደርጋቸዋል። ተቀዳሚው ምክትል ፕሬዝዳንት የአገር መምራቱን መንበር የሚረከቡት የአገሪቱ ብሔራዊ ጉባኤ እጩውን ያጸደቀ እንደሆን ብቻ ነው። ይሁንና በጉባኤው በታሪኩ እስካሁን በእጩነት የቀረቡለትን በሙሉ በማጽደቅ ነው የሚታወቀው። ባልተለመደ አሰራር የሕግ አርቃቂው ምክር ቤት በሁለት ቀናት ውስጥ አዲሱን ፕሬዝዳንት ይመርጥና በማግስቱ ሐሙስ የአሁኑን ፕሬዝዳንት ራውል ካስትሮን እንዲተኩ ያደርጋል። ከዚህ ቀደም ምክር ቤቱ እጩውን ይመርጥና በዚያን ዕለት አጽድቆ የተተወውን ማንነት ይፋ ያደርግ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኖረት የኩባን ውሳኔ አስመልክቶ በሰጡት አስተያየት ሽግግሩ ዲሞክራሲያዊ ባለመሆኑ የትራምፕ አስተዳደር በእጅጉ አሳሳቢ ያደርገዋል እንደ አሳሳቢ አድርጎ ይወስደዋል ብለዋል።
የቱርኩ ፕሬዚዳንት የአገሪቱን ፕሬዝዳንታዊ ምክር ቤት ምርጫዎች ከተያዘላቸው የጊዜ ሰሌዳ አንድ ዓመት ቀድሞ እንዲካሄድ መታቀዱን አስታውቀዋል። ይህ የሚደረገውም የስልጣን ሽግግሩን ለማፋጠንና አገሪቱን ወደፊት ለሚጠብቁ ፈተናዎች መፍትሄ ለመሻት መሆኑን አስረድተዋል። ፕሬዝዳንት ኤርዶጋን በዛሬው መግለጫቸው አክለውም ምርጫዎቹ በመጪው ዓመት ህዳር ሳይሆን ዘንድሮ በሰኔ ውስጥ ይደረጋሉ ነው ያሉት። ኤርዶጋን ይህን መግለጫ የሰጡት ከቱርክ ዋናው ብሔራዊ ፓርቲ መሪ ከዲቨሌት ባቼሊ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ታውቋል። ቱርክ ከምክር ቤታዊ አሰራር ስልጣኑን ወደሚያበዛለት ፕሬዝዳንታዊ አገዛዝ ለመቀየር ማቀዷም ይታወቃል።
በመጨረሻም አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊስን በአንድ ዋና ከተማይቱ ማዕከልና እጅግ ጠቃሚ በሆነ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጡ ዘገባዎች መጠቆማቸው የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረውን ተስፋ በሙሉ ያጨልማል ሲሉ የጸጥታ ጥበቃ ምክር ቤትን አስጠንቅቀዋል። እዚህ ዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች ተነቅፈዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ለሰዓቱ ያለን ዜናም በዚሁ አበቃ። The Voice of America.
Ah, አድማጮች በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት በሳተላይት አማካኝነት ከምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ እንመኛለን። አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ነን።
ያማራው የመደራጀት ጉዳይ የህልውና ጉዳይ በተለይ በወልቃይት ወገኖቻችን ላይ የተካሄደው ጽፋት ዘመቻ መሰረት ተደርጎ የተነሳው ከዛ
አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወጥተን በመልካ ምድር ብናደራጀው እንሚሻለው።
አቶ ኃይለ ገብርኤል አያሌውና ፕሮፌሰር አለማንተ ገብረስላሴ ናቸው። በነጥብ ዙሪያ ከሌሎች ሁለት እንግዶች ጋር ይቀርባሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቅድሚያ መስጠት ያለባቸው በቅርብ ላሉ አጣዳፊ ጉዳዮች ነው ይላሉ የኦሮሞ ፌዴራሊስት ኮንግረሱ ሊቀመንበር ዶክተር መረራ ጉዲና። ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ዲሞክራሲያዊ ለማድረግ ቃል መግባት በጎ ቢሆንም ከዚያ የሚቀድሙ ግን አንገብጋቢ ሁኔታዎች ከፊታችን ይገኛሉ ነው ያሉት ዶክተር መረራ። እስክንድር ፍሬው ተከታዩን ይዟል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በሚሊኒየም አዳራሽ ባደረጉት ንግግር ከተጠቀሷቸው ጉዳዮች አንዱ ከሁለት ዓመታት በኋላ የሚካሄደው አገር አቀፍ ምርጫ ነው። ምርጫው ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን ከተቃዋሚዎች ጋር በቅንጅት እንደሚሰሩ ነበር የተናገሩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠቅላይ ሚኒስትሩ የገቡት ቃል እንደሚተገበር ጥንቃቄ የሞላበት ተስፋ እያደረግን ነው ብለዋል።
አደጎች ለምን ተዘጋጅቷል? ለነጻና ፍትሃዊ ምርጫ ተዘጋጅቷል? ለፍትሃዊ ምርጫ ተዘጋጅቷል ወይ? ለሐቀኛ ፖለቲካ ውድድር ተዘጋጅቷል ወይ? ይህንን እንግዲህ ካሁኑ ለመገመት ያስቸግራል። የኛ ድርጅት አቋምም የኔም አቋምም በጥንቃቄ ተስፋ ማድረግ ነው። ጥንቃቄ የተሞላበት ተስፋ ይደግማሉ። ጥንቃቄ የተሞላበት ተስፋ ከማድረግ ውጪ ጠቅላይ ሚኒስትሩ የሚያደርጋቸው ንግግሮች ወደ ውጤት ይለወጣሉ፣ ወደ በተግባር ይተረጎማሉ፣ ወደ መሬት ይወርዳሉ ብሎ አፍልቶ መናገር ከኢህአዴግ ታሪክ አንጻር አስቸጋሪ ነው። እንግዲህ ኢህአዴግም ለሐቀኛ የትጥቅ ታድሶ ከተዘጋጁ ብሔራዊ እርቅ ኢትዮጵያ ውስጥ የማይፈጠርበት ምክንያት የለም። ተቃዋሚዎቹም ግማሽ መንገድ ሄደው ይህንን ለመቀበል መዘጋጀት አለባቸው። በእኛ ድርጅት በኩል በጥንቃቄ ተስፋ አድርጎ የራሳችን ቤት ስራ እየሰራን መቀጠል ነው።
እርስዎ የፖለቲካል ሳይንስ መምህር ነዎት ዶክተር መረራ፣ አሁን አዲሱ ጠቅላይ ሚኒስትር እያለን ነው የተናገርን ያለ ነው። ፓርቲው ተመሳሳይ ነው፣ ኢህአዴግ ነው። ኢህአዴግ ብዙ ጊዜ የጋራ አመራር መርህ የተሰኘውን በመከተል ይታወቃል። አሁን የትኛው ነው እየታየ ያለው? ከኢህአዴግ አንጻር ጠቅላይ ሚኒስትሩ የመወሰን ስልጣናቸው ምን ያህል ነው? የጋራ አመራር መርህ የሚባለው ውስጥ አሁንም እየተተገበረ ነው ወይ? በእርስዎ እምነት ባለፈው ጠቅላይ ሚኒስትር ኃይለማርያም ከነበሩበት ጊዜ ጋር አነጻጽረው ሊገልጹልኝ ይችላሉ?
እኔ እንግዲህ ኢህአዴግን ከውጭ የሆነ እስከሚገመግሙ ድረስ ከ1993 ነው ለአስር ዓመት የነስዬ ቡድን እስኪባረር ድረስ
ህወሓት ለሁለት እስከተከፈለበት ድረስ
ከተከፈለበት ጊዜ ድረስ የቡድን አመራር ነው። ከዛ በኋላ
የጋራ አመራር መርህ የሚሉት ማለት ነው
እሱ ነው። ከዛ በኋላ ጠቅላይ ሚኒስትር መለስ ሁሉንም ስልጣን ሊባል በሚችልበት ደረጃ ጠቅልሎ ይዟል እስከተሞቱ ድረስ። ከዛ በኋላ ተመልሶ ወደ ቡድን አመራር ገቡ።
አቶ ኃይለ ማርያም ስልጣን ከያዙበት ቀን ጀምሮ ማለት ነው። እሳቸውም በፓርላማ የመጀመሪያ ንግግር ሲያደርጉ ጠቅላይ ሚኒስትር ሆነው ሲሰየሙ የጋራ አመራር መርህን በመከተል እሰራለሁ ነበር ያሉት።
አዎ፣ እሱ የተሰጣቸው ቤት ስራ ይሆናል። ምናልባትም ከጠቅላይ ሚኒስትርነት ሊለቀቁትም በዛ ምክንያት ይሆናል። ያ የተሰጣቸውን ቤት ስራ መስራት ስላልቻሉ ይመስለኛል።
በጋራ አመራር መርህ ባለመሄዳቸው ማለት ነው።
በዛ አመራር ጠቅላይ ሚኒስትር ሆኖ መምራት ስላልቻሉ ይመስለኛል ከውጭ ይሄ ማለት ነው። አሁንም አዲሱ የጠቅላይ ሚኒስትር ከጋራ አመራር ርቆ ይሄዳል የሚል ግምት የለኝም። ከጋራ አመራር ይሄ ጋራ አመራር የሚባለው ጠቅላይ ሚኒስትሩን እጅና እግሩን አስሮ የሚያስቀምጥ ነው ወይስ ፋታ የሚሰጣቸው እንደ ሀገር ጠቅላይ ሚኒስትር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስትሩን በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል? ሱኮ ነው ጥያቄው እየተነሳ ያለው። የጋራ አመራሩ ምንም ጥያቄ የለም።
ቃል እየገቡ ያሉትስ ፓርቲው በፓርቲው የተወሰኑ ውሳኔዎችን ነው ወይስ የግላቸው ነው?
እነዚህ እኮ ነው ከውጭ የሆነ የማንበብ በጣም የሚያስቸግር። ኢህአዴግ ጠቅላይ ሚኒስትሩ ምን ያክል ወደፊት እንዲሄዱ ራሱ ምን ያክል ተዘጋጅቷል ብዬ እኮ ደጋግሜ የማነሳው እሱ ነው። ኢህአዴግ ምን ያክል ተዘጋጅቷል ወይስ በዚህ ክፉ ቀን ብዙ ጊዜ እንግዲህ በብዛትም በምንም ተጨቁናል የሚባለው ደግሞ ወጣቶቹ በብዛት የተከሳከሱበት የኦሮሚያ ክልል ጠቅላይ ሚኒስትር አርገናል። ስለዚህ የኦሮሞ ወጣቶች የኦሮሞ ህዝብ በዚህ ሀገር ውስጥ ክብሩን ነጻነቱን ሳያስከብር ከዛ መልስ ይሄን ክፉ ቀን እናልፋለን ብሎ ነው ይሄን ጠቅላይ ሚኒስትር ከኦሮሞ ያደረጉት ወይስ በሐቅ ለመለወጥ? እሱ እኮ ጥያቄ ነው ያልተመለሰ። ብዙዎቹ የሚሉት ምናልባት እኔም በተወሰነ ደረጃ ያደረጥራለሁ ይሄን ክፉ ቀን የኦሮሞ ወጣቶችን አስታግሶ ለማለፍ ከኦሮሞ ጠቅላይ ሚኒስትር አድርጉ ሊሆን ይችላል ምን እንደም ግምታለኝ
ተረጣሪ ያለሁት
አዋለኝ ድርዳሪ ያለኝ ስለዚህ ፈተናው እዛ ላይ ነው። አሁን ለምሳሌ ብዙ ኦሮሚያ አካባቢዎች አለማያ ዩኒቨርሲቲ ጉጂና ገደው አካባቢ እዚህ በአምቦ መስመር ሆሮ ጉድሩ አካባቢ ብዙ ወጣቶች ታስሯል። አንድ 5 6 7 የሚሆኑትም ሞቷል።
አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ማለት ነው።
አዎ አዎ
ጠቅላይ ሚኒስትሩ በሚሊኒየም አዳራሽ ንግግራቸው የተከሰቱና ቃል የገቡበት ሌላው ነጥብ የመብት ጥሰት ያስከተሉና ለኢፍትሃዊነት ምክንያት የሆኑ ህጎች በሚል የገለጿቸውን የተመለከተ ነው። እነዚህ ህጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትር አብይ እነዚህ ህጎች የትኞቹ እንደሆኑ በንግግራቸው አልጠቀሱም። ዶክተር መረራ ጉዲና ግን የጸረ ሽብር ህጉ፣ የበጎ አድራጎትና ማህበራት አዋጁና የመሳሰሉት ሊሆኑ እንደሚችሉ ይገምታሉ። ያስቸኳይ ጊዜ አዋጁ ራሱም ከነዚህ ጋር መደመር እንዳለበት ያምናሉ። ጠቅላይ ሚኒስትሩም ቢሆን ከሁለት ዓመታት በኋላ ስለሚካሄድ ምርጫ ቃል ከመግባት ከፊታቸው ላሉት ይህንን አዋጅ ለመሳሰሉ ጉዳዮች መፍትሄ መስጠት እንዳለባቸው ዶክተር መረራ ተናግረዋል።
ነገ ተነጎዳ ማለፍ ያለበት ፈተና ነው። ውሎ ካደረ ግን ከኢትዮጵያ ህዝቦች ጋር አንዱ ትልቁ በተለይ ከኦሮሞ ወጣቶች ጋር የሚያጋጨው ይሄ ጥያቄ ይመስለኛል። አስቸኳይ ጊዜ አዋጁ እየመለሰ ጠቅላይ ሚኒስትሩ ካለደ ከሁለት ዓመት በኋላ ምርጫ ገና ከተቃዋሚዎች ጋር ተደራድሮ ቀኑን ያልተቆረጠበት በነበረበት ፕሮግራም ሁለት ዓመት በኋላ ይመጣል የሚለው ተስፋ በጣም ሩቅ ነው ለኔ። አሁኑኑ ምን ተስፋ የሚሰጥ እየተሰራ ነው? መሰረታዊ ለውጡ ጠይቆ ከቤት የወጣ ወጣት ምን አግኝቷል? ስለዚህ ጠቅላይ ሚኒስትሩ ነው የሚመክረው በፍጥነት ነገሮችን ከንግግር ያለፈ መፍታት መጀመር። ለምሳሌ እስረኞችን ሁለት ወር ነው የኢህአዴግ መሪዎች ያሉት፣ አሁን ወደ አራት ወር ሊሆነን ነው።
ሁለት ወር ሲሉ ምንም ማለት አይደለም።
እስረኞችን ለመፍታት እስከ ሁለት ወር ጊዜ ውስጥ እየተዳራ ይፈታሉ ነው። እኔም አውቀው ለምሳሌ ከሳለው ተፈራ የሚባል ሁለት ጊዜ ያለው ሰው ነው። 12 ዓመት በላይ ታስሯል። አብሬ ፓርላማ የነበረ ሻፈራው አጥናፎ የሚባል ልጅ በሶስት ግን ነው የሚሄደው። ፓርላማ የነበረ ልጅ ነው። ከ10 ዓመት በላይ ታስሯል።
የነ ፓርቲ አባል ነው።
የቅንጅት ፓርቲ አባል የነበረ ልጅ ደብረ ብርሃን። እንዲህ ያሉ ብዙ ወጣቶች አሉ። አባሎቻችንም ያልተፈቱ አሉና እነዚህን እዛ ከሚቴ በአንድ በኩል ህዝብን የሚያማልል ንግግር ያደረግ ምን ያክል ጊዜ ተቆያለ ነው። እንደገና አስቸኳይ ጊዜ አዋጅን ይዜ ወታደሩ የሰራዊቱ የፈለገውን በሚያደርግበት ሁኔታ ህዝብን በቁጣ ሊቀሰቅስ የሚችል ሁኔታ እሳት እዚህ አስቀምጠ አልፌ ማውራት ያስቸግራል። ስለዚህ እኔ በጣም የምመክረው ይህን በተለይ አስቸኳይ ጊዜ አዋጁና የእስረኛ ጉዳይን ውሎ ሳያድር ወደ መፍታቱ ቢኬድ፣ ከዛ በኋላ ደግሞ ቀኑ የቆረጠ ድርድር በመሰረታዊ ጉዳዮች ጋር የህዝብ ድጋፍ አለን ማለታቸው ብቻ ሰው ያላቸው ይታወቃሉ። ከነዚህ ጋር ድርድር የመጀመር ሌላ አመጽ አዙሪት ውስጥ ሳንገባ ካሁኑኑ ማለት ነው ጊዜ ሳይሰጥ ቀን ቆርጦ ሀገር ውስጥም ሆነ ከሀገር ውጭ ጉዳዩ ያገባናል የሚሉ ኃይሎች ጋር መነጋገር መጀመሩ ጥሩ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ ያደረጉትን ንግግር መነሻ በማድረግ ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጋር ያደረኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ሌላው የትንታኔ ርዕስ እናልፋለን። ትናንት ጠዋት በሞያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሞያሌ ወረዳ ፖሊስ አስታውቋል። ኮማንደር ነጋ ሲርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት ነው። በከተማዋ ብዙም እንቅስቃሴ የለም። በትናንቱ ጥቃት የሞቱ ሰዎች ቁጥሩ 4 ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳዳሪ ለአሜሪካ ድምጽ ገልጠዋል። ዳዊት ገልሞ ነው ዘገባውን የላከው።
ትላንት ጧት በሙያሌ የእጅ ቦምብ ወርወረው አራት ሰዎች ገለው ከ60 በላይ እንዳቆሰሉ የተነገረው ሁለት ሰዎች ዛሬ በቁጥጥር መዋላቸው የሙያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ስርቢ በሁለቱ ተጠርጣሪዎች እጅ ሌላ የእጅ ቦምብ መገኘቱን ለአሜሪካ ድምጽ ተናግሯል።
ምክንያቱም ትላንትና ጧት ላይ በሚስዋን ጊዜ ላይ ከክልል 5 በኩል ከሶማሌ ክልል ቦምብ ተወርውሮ ወደ 62 የሚሆኑ ሰዎች ቆስለው 4 ሰዎች ሞተዋል። የዚህ በተመለከተ ሁለት ሰዎች በተረታሪ ያስተባባል የመከላከያ ስራዎች ተቆጥሮ ይለዋል። ትላንትና ምንም ነገር ሊፈጸም ይችላል ተብሎ የሚገመቱ ሰዎች ናቸው ያሉ ሲቆም ጋር ያዙ ሰዎች ሲገሩ ወደ መከላከያ ካምፕ መግባታቸውን ያው የሚያጠራ ቃል እየተጠራ ያለ ስለሆነም ለተሰጡት ምንድነው የሚለው ነገር ያው ሲቆምና ነገር ይሆናል ማለት ነው።
በቁጥጥር ስር ስለዋሉ ሰዎች ማንነት ኮማንደር ነጋን ጠይቀን ሰዎቹ ከኢትዮጵያ ሶማሌ ክልል መንጣታቸውን ብቻ ነው ያረጋግጡልን። አሁንም በከተማዋ ብዙ እንቅስቃሴ እንደሌለና በጥቃቱ ጉዳት ለደረሰባቸው ቤተሰቦች ምንም አይነት ድጋፍ አለመደረጉን አንድ የሙያሌ ከተማ ነዋሪ ይናገራሉ።
እንዲህ ይበቃል ንገዘር ነው ገደዱ ሙፈመታታ ነው ደገርሰም ንዱ ኩለኔ ደገር ሰርገቹ ባባናም መዳይል ዘሚ ተከሞቱማኔ ወሪው ሞቱማለን ገርጋር ሰኮለ ከከነሽ እንጆ
ሰዎች ሀዘን ላይ ናቸው። የቆሰሉ የተጎዱ ሰዎች ድጋፍ ያስፈልጋቸዋል። ግን መንግስት ምንም ድጋፍ አላደረገም እስካሁን። ሽማግሌዎች እንኳን ምን ሆኑ ብለው አልጠየቋቸውም። ቤተሰቦቻቸው ብቻ ናቸው አብረዋቸው እየተቸገሩ ያሉት። በከተማዋ ደግሞ ምንም እንቅስቃሴ የለም። ባጃጆች፣ ቢስክሌቶች አገልግሎት መስጠት አቁመዋል። በፊት የቆሰሉት ጤና ጣቢያ እየታከሙ ነው እንጂ መስሪያ ቤቶችም ዝግ ናቸው። ሁሉም ነገር ቆሞ ትላንት ብዙ ወጣቶች የተጎዱበት ቦታ በድንጋይ ተከልሎ ነው ያለው። የመከላከያ ሰራዊት አባላትም በቦታው ሰፍረው ይገኛሉ።
በትላንቱ የቦምብ ጥቃት የሶስት ሰዎች ህይወት ወዲያው ሲያልፍ ሌላ አንድ ሰው ትላንት ማምሻው ላይ ህይወቱ ማለፉን ድርጊቱ የተፈጸመበት የሞያሌ 02 ቀበሌ አስተዳደር አቶ ኩሉ ገልገለው ተናግረዋል። አቶ ኩሉ የሞቱ ሰዎች ከተለያዩ የኢትዮጵያ አካባቢዎች መጥተው በሞያሌ ሰርተው ይኖሩ የነበሩ መሆናቸውን ነው የሚገልጹት።
ናሚዱ አፉሬ ኡማታ ሰባፍ ሰብለም ነው ኡማቲያማ ናሚዱ ኩሌን ሰባፍ ሰብለም ከዳሜ ለን ሰባፍ ሰብለም።
የሞቱት ሰዎች 4 ናቸው። እነሱም ከተለያዩ ብሔር ብሔረሰብ አባላት ናቸው። ለምሳሌ በፌደራል ወደ ሐዋሳ ተልኮ የሞተው የጉራጌ ተወላጅ ነው። ብልድር ደግሞ ከአርሲ ነው የመጣው። ገዛሃኝ የሃዲያ ሰው ነው። አራተኛው ደግሞ አብደላ ይባላል። ተወልዶ ያደገው እዚሁ ነው።
አቶ ኩሉ አክለው ለሞቱ ሰዎች ዛሬ በከተማዋ የቀብር ስነ ስርዓት መፈጸሙን ገልጸዋል። ትላንት ምሽትም ከኢትዮጵያ ሶማሌ ክልል የተኩስ ድምጽ በድጋሚ ተሰምቶ ነበር ተቆመው። መንግስት ይህን ህግ ወጥ ድርጊት እየፈጸሙ ያሉትን ሰዎች በቁጥጥር ስር እንዲያውል ህዝቡ እየጠየቀ ነው ብለዋል።
ጉርባይ ድድዌቱ ከሪፍራሌ ጉምጌሰን ያዋሰ ረገዴ ቢሰን እሰቲ አራዋላሜ ሞየሌ ተዋላሜ ዩመቲ በላም በይ።
ወደ ሐዋሳ እየተወሰደ የሞተው ልጅ ዛሬ ነው የተቀበረው። በሞያሌ ነው የተቀበረው። ብዙ ሰው ነው ወጥቶ የቀበረው። በቀብሩ ስነ ስርዓት ላይ ሰዎች በሁኔታው በጣም መናደዳቸውን ሲናገሩ ነበር። እነኚህን ሰዎች መንግስት አንድ ነገር ሊላቸው ይገባል። ለህግ ብለን ነው እንጂ ካልሆነ እኮ ራሳችን ዝም ልናሰኛቸው እንችላለን ይላሉ ወጣቶች። ቦምብ ወርውረው እየጎዱን ነውና መንግስት አቅጣጫ ቢያስይዘው የሚል ሐሳብ ያነሱ ነበር። እኛም ያንን ነው የምንናገረው።
የኦሮሚያ ክልል ሞያሌ አስተዳደር ወጣቶች የወረዳው ጸጥታ ኃላፊዎች ለአካባቢው ህብረተሰብ ተገቢ ጥበቃ አላደረገም የሚለውን አቤቱታ እውነት ነው ሲሉ አምነዋል። አቶ ኩሉ ትላንት በ02 ቀበሌ መናሪያ አካባቢ የተወረወረው የእጅ ቦምብ ማለትም ባለፈው መጋቢት መጀመሪያ የኢትዮጵያ መከላከያ ሰራዊት ከ10 ሰዎች በላይ ገለው ብዙዎችን ካቆሰለበት ከሸዋበር በአማካይ በ4 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በመጋቢት ወር በሞያሌ በደረሰው ግድያ መንግስት 5 የመከላከያ ሰራዊት አባላትን በቁጥጥር ስር ማዋሉንና ክሳቸውን በቦረና ዞን ኮማንድ ፖስት ችሎት እንደብታይ አስታውቆ ነበር። ነገር ግን ክሱ የአይን ምስክሮች ባለመገኘታቸው ሊቀጥል አለመቻሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።
ገልሙን ለዘገባው እናመሰግናለን። አድማጮች፣ ሶስተኛው የመጽሔት ርዕስ ደግሞ ወደ የመን ጉዳይ ይወስደናል። አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊት በአንድ ዋና የከተማይቱ ማዕከልና እጅግ ተቃሚ ነው በተባለ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸው የአገሪቱን የእርስ በርስ ጦርነት ለማብቃት የነበረንን ተስፋ በሙሉ ያጨልማል ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። እዚህ በዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት አመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች እየተነቀፉ ነው። የአሜሪካ ድምጽ ሲንዲ ሼን ከውጭ ጉዳይ ሚኒስቴር መስሪያ ቤት ተከታዩን ዘገባ አድርሳናለች። ትስታ በላቸው ታቀርባለች።
የጸጥታው ምክር ቤት በዚህ ባለማችን አስከፊ በተባለው የየመኑ ሰብአዊ ቀውስ ጉዳይ ላይ የተወያየው በትላንትናው ዕለት ነው። በዓለሙ ድርጅት ውስጥ ዋናው የሰብአዊ እርዳታ አስተባባሪ ማርክ ሎኮክ ስለ ሁኔታው ያስረዳሉ።
3/4 of the population, more than 22 million people, urgently require some form of humanitarian.
ተጠቅላላው የየመን ህዝብ 3/4ኛው ከ22 ሚሊዮን በላይ የሚሆነው ማለት ነው አስቸኳይ የሰብአዊ እርዳታ ይፈልጋል። ይህ ደግሞ ዛሬ ተመግቦ እንደው ለነገ የሚጨነቀውን 8 ሚሊዮን 400 ሺህ ህዝብ ጨምሮ ነው። ቀውሱ በተሰብና ተቋማትን ብዙ ከጎዳ በኋላ አሁን በአጠቃላይ የየመን ህይወት ላይ አጥልቷል። የማይመለከተው የህብረተሰብ ክፍል የለም።
አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊስ ሲናገሩ በሀገሪቱ ሰላም ለማስፈን በርትተው እንደሚሰሩና በቀጣዮቹ 2 ወራት ጊዜ ውስጥም የፖለቲካ ድርድሮች እንዲካሄዱ የሚያስችሉ ቅዶችን ለጸጥታው ምክር ቤት ለማቅረብ ቃል ገብተዋል። አሁን በእጅጉ ያሳሰባቸው ደግሞ ሁከቱ ካለበት እየተባባሰ ሊመጣ የመቻሉ ጉዳይ እንደሆነም አስረድተዋል።
We also, and this is an issue of great importance to us, hear unconfirmed reports that movements
በተጨማሪ የምንሰማው ገና ያልተረጋገጠ ነገር ቢሆንም የመን ውስጥ የወታደራዊ እንቅስቃሴው እየጨመረ መምጣቱ ነው። በአልሁዴዳ ላይ ከፍተኛ ወታደራዊ ዘመቻ የመከፈቱ ሁኔታም አይሏል። በቅርቡ ሊጀመር ነው የሚችለው። የኛ ስጋት ከሁለቱ አንዱ እንኳን ተግባራዊ ከሆነ የሰላሙን ጥረት በሙሉ ያከሽፋል የሚል ነው።
እዚህ በዋሽንግተን ዲሲ ደግሞ የመን ውስጥ ሳውዲ መሩ ጣምራ የቦምብ ጥቃት ከዩናይትድ ስቴትስ ወታደራዊ ድጋፍ ያገኛል፣ በጥቃቱም ብዙ ሲቪሎች ተገለዋል መባሉ በርካታ ሴናተሮችን አሳስቧል። የሪፐብሊካን ሰናተር ቶድ ያንግ ስለ ሁኔታው ሲናገሩ ሳውዲዎች የአረብ ራቢጣው ወይም ሌላ የህብረቱ አባል ሆዳክ ወደብን ከአየር ሲደበድብ የኛ ወታደራዊ ድጋፍ ይቀጥላል ማለት ነው ሲሉ ጠይቀዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ አገሮች ጉዳይ ተጠባባቂ ረዳት ሚኒስትር ዴቪድ ሳተርፊልድ ሀገራቸው በሳውዲ ለሚመረው ወታደራዊ ጥምረት መስጠቷን ተከላክለው ዋና ፍላጎቷ ግን በተባበሩት መንግስታት ድርጅት አማካይነት የሚካሄድ የፖለቲካ ድርድር መሆኑን ግልጽ አድርገዋል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። ግርማ ሞገስ የተላበሱት የፖለቲካ ስርወ መንግስት እናት የሆኑት ባለቤታቸውና ልጃቸው በዩናይትድ ስቴትስ ፕሬዝዳንትነት ያገለገሉት ባርብራ ቡሽ ከረጅም ጊዜ ህመም በኋላ ትናንት እንዳረፉ የጆርጅ WH ቡሽ ጽህፈት ቤት ባወጣው መግለጫ አስታውቋል። እድሜያቸው 92 ነበር። የአሜሪካ ድምጽ ሬዲዮ ዘጋቢ ማርያም ዲያሎ ያዘጋጀችውን ዘገባ አዳነች ፍሳዬ ታቀርባለች።
ባርብራ ፒርስ ቡሽ እንደ አውሮፓ አቆጣጠር በ1990 ዓ.ም መጀመሪያ ዓመታት ላይ ባለቤታቸው 41ኛ የዩናይትድ ስቴትስ ፕሬዝደንት በነበሩበት ወቅት የሀገሪቱ ቀዳማዊት እመቤት ነበሩ። ከ6 ልጆቻቸው አንዱ ጆርጅ W. ቡሽ ከ17 ዓመታት በፊት ሲመረጡ ደግሞ የፕሬዝደንት እናት ሆኑ። ባርብራ ቡሽ
I had trouble when I was married to the president. And now to see that same fellow that I used to drive around in Little League.
ከፕሬዝደንቱ ጋር ትዳር በመሰረትኩበት ወቅት ችግር ውስጥ ገብቼ ነበር። አሁን ታዲያ መኪና እየነዳው በየቦታው ሳደርሰው የነበረውና የናንሳ ክፍለና አዝዳ ያልኩ ስጮህበት የነበርኩት ሰው ፕሬዝዳንት ሆኖ ሳይው በጣም የሚያስገርም ነው።
ባርብራ ቡሽ በፍጹም ታማኝነታቸው ይታወቁ ነበር።
I hated it when anyone criticized my brilliant husband and I furious when they criticized my son.
ብልሁን ባለቤቴን የሚነቅፍ ሰው መስማት አልወድም ነበር። ልጄን ሲነቅፉ ደግሞ ያስቆጣኝ ነበር።
ባርብራ ቡሽ የሚታወሱበት ትልቁ ነገር ሰዎች በመሰረታዊ ትምህርት እድል እንዲያገኙ ባደረጉት ጥረት ነው ይላሉ። በሂውስተን ዩኒቨርሲቲ የታሪክ ፕሮፌሰር ናንሲ ቤክ ያንግ
arguing the importance of reading and writing and that everyone should be
ስለ መሰረታዊ ትምህርት ጠቃሚነት በመሟገት ሁሉም ሰዎች የመጻፍና ማንበብ እድል እንዲያገኙ ያስፈልጋል ይሉ ነበር። በዋይት ሃውስ ቤተ መንግስት በነበሩበት ወቅት መጻፍና ማንበብ መቻል አንድ ሰው የማህበረሰባዊ በደል ይድረስበት አይድረስበት ለማወቅ ያስችላል በማለት በተደጋጋሚ ይናገሩ ነበር።
ወደ 3 አስርተ ዓመታት ከመጣ ጊዜ በፊት የመሰረቱት የባርብራ ቡሽ የቤተሰብ መሰረታዊ ትምህርት ተቋም በመላ ዩናይትድ ስቴትስ የመሰረታዊ ትምህርት ፕሮግራም እንዲስፋፋ ሲል የ110 ሚሊዮን ዶላር ገንዘብ እንዲዋጣ አስችሏል። ባርብራ ቡሽ መጽሐፍትን አሳትመዋል። በዋይት ሃውስ ቤተ መንግስት በነበሩበት ወቅት ከመጽሐፍ ሽያጭ ካገኙት ገቢ በመሰረታዊ ትምህርት ስራ ላይ የሚውል ወደ 1 ሚሊዮን የሚጠጋ ገንዘብ ማበርከታቸውን ፕሮፌሰር ያንግ ተቆመዋል። ባርብራ ቡሽ ምንጊዜም ቢሆን የማስመሰል ባህሪ እንዳልነበራቸውና የተሰማቸውን የሚናገሩ ሴት እንደነበሩ ያንግ አውስተዋል።
And she has never tried to be something that she was not. She has always been true to herself.
አስመሳይ ለመሆን የጣሩበት ጊዜ አልነበረም። ምን ጊዜም ቢሆን ራሳቸውን የሆኑ ሴት ነበሩ። ከተናገርኩት ብያለው ማለት ነው በማለት የተናገሩት ሁሉ በግልጽ እንደሚቀርብ ለቃል አቀባያቸው አስረድተዋል።
ባርብራ ቡሽ እንደ አውሮፓ አቆጣጠር ሰኔ 8 ቀን 1925 ዓ.ም ተመረተ ተወለዱ። ከባለቤታቸው ቡሽ ጋር ትላንት በህልፈት እስከተለያዩበት ጊዜ ድረስ ለ73 ዓመታት ያህል በትዳር ላይ ቆይቷል። ቡሽ ጦርነት ላይ ያሉ እጮኛቸውን እንዴት ያስቡ እንደነበር ገልጸዋል።
I would stand there and look out at the blackness of the sky and I would think about friends I lost.
ቆሜ ጥቁሩን ሰማይ ስመለከት ስላጣኋቸው ጓደኞቼ ስለምወዳት ሀገሬና ባርብራ ስለምትባል ልጅ አስብ ነበር።
ከሁለት ሴት ልጆቻቸው መካከል አንደኛዋ በ3 ዓመት እድሜዋ በሉኬሚያ በሽታ ምክንያት ስለሞተች ትልቅ ሀዘን ገጥሟቸው ነበር። ባርብራ ቡሽ ስላለችበት ዓለም የተሻለ ቦታ ነበር ስትል ከልጅ ልጆቻቸው አንዷ ተናግራለች።
አዲሱ እንደሚባለው ይሄ ድምጽ ዛሬ አይሰማም፣ ሙዚቃውን እንሰማም።
አዎ፣ ሙዚቃው ደግሞ በኢትዮጵያ ያሉ ከብሔርና ከዘር ክፍፍል ጋር የተያያዙ ችግሮችን መነሻ ያደረገ ነው። ባልደረባችን እስክንድር ፍሬው እንደገለጠልን የግጥሙ ደራሲ ጋዜጠኛ ሀብታሙ ቦጋለ ሲሆን ከአመታት በፊት የነጠላ ዜማውን ሲዲ የሰጡትን አዘጋጆችን ማስተያየት መነሻ ያደረገ ነው።
አሁን ድምጻዊው ታምራት ደስታ ከዚህ ዓለም በሞት ተለይቷል። የሰማችሁትን ዜማ ታምራት ከተጫወታቸው በርካታ ዜማዎች አንዱ ነው። ታምራት ዛሬ በአድናቂዎቹና በቤተሰቦቹ ዘንድ በሐዘን እየታሰበ እንደሆነ ምን ገምተው በዚህ ሰዓት ቤተሰቦቹን መጽናናት እንመኛለን። አዲሱ እንግዲህ የሙዚቃ ሰው የጥበብ ሰው ሲያርፍ ስራውን ነው እናቀርበው መልሰንና
ልክ ነው። ቀደም ሲል እንዳልከው ለቤተሰቡ በተለይ በአጠቃላይ ደግሞ ለሙያ ባልደረቦቹ መጽናናት እንመኛለን። ከሙዚቃውም ከሁሉም መስክ ሰዎች እየሄዱ እየተለዩ ነው፣ እያጣን ነው። ያሳዝናል። የታምራት ነፍስ እግዚአብሔር ይማርልን። ወደ ሙዚቃውን መልስ።
አዎ
ገና ገና ውስጥ እንደገሻ
ታምራት ደስታ ወጣት ሲያልፍ ደግሞ ይበለጠ ይበልጥ ያሳዝናል ይበልጥም ያሳዝናል። አዲሱ እንግዲህ ወደፊት ዛሬ በጋቢና ፕሮግራም ቀርቧል። ወደፊት ደግሞ ስራና ህይወቱን የተመለከተ ቅንብር ወትሮ ሁሉ እንደምናደርገው ይዘን እንቀርባለን።
መልካም ቀጥለን እንግዲህ በዲሞክራሲ በተግባር ፋንታ ወደ ተዘጋጀው ውይይት እናልፋለን።
በአንድ በኩል አማራው በአማራነት መደራጀቱ እየደረሰበት ካለው ጥቃት ራሱን በተሻለ ሁኔታ ለመከላከል ያስችለዋል የሚሉትን፣ በሌላ በኩል ደግሞ አማራው በክፍለ ሀገር ቢደራጅ ነው የተሻለ የሚሆነው በማለት የሚከራከሩትን ይዘን ልናዋይ ባለፈው ሳምንት የጀመርነው ውይይት ሁለተኛ ክፍል ነው ቀጣዩ።
በክፍል አንድ ግን የአማራውን በአማራነት መደራጀት የሚደግፉ ሶስት ወገኖች ተደምጠው የተለየ ሐሳብ ያላቸውና በአማራነት መደራጀት አማራውን በትክክል አይረዳም ይልቁንም አግላይ ይሆናል የሚል ሐሳብ የሰጡት እንግዳችን ፕሮፌሰር ዓለም አንተ ገብረስላሴ ድምጻቸው ሳይሰማ ነው ፕሮግራሙ የተቋረጠው። ፕሮፌሰር ዓለም አንተን በድጋሚ ቅርታ እንጠይቃለን።
በአማራነት መደራጀትን ደግፈው የቀረቡት ሶስቱ እንግዶቻችን ዶክተር ጌታቸው በጋሻው በሺካጎ ሃርፐር ኮሌጅ የምጣኔ ሀብት መምህር፣ አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ፣ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር ናቸው። መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚለውን አቋም የሚያራምዱት ደግሞ ቀድሞ የዊሊያም ኤን ሜሪ ኮሌጅ የህግ ትምህርት መምህሩ ፕሮፌሰር ዓለም አንተ ገብረስላሴ ናቸው።
ባለፈው ክፍል አንድ አማራ የተሰኘውን ንቅናቄ እንዲያደራጁ ከረዱት ሰዎች መካከል አንዱ ፕሮፌሰር ጌታቸው በጋሻው ነበሩና የአማራውን በአማራነት መደራጀት ከደገፉ ለምን ሌሎቹን የአማራ ስብስቦች አልጨመራችሁም የሚለውን ጥያቄ እያብራሩ ነበር ፕሮግራሙ የተቋረጠውና የዚያን ማብራሪያ የቀረውን ክፍል ባጭሩ መልሰው ወደ ፕሮፌሰር ዓለም አንተ እናልፋለን።
የ18 ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሊን ራሳቸውን በተወስዳቸው የተሳቸው ጋር የተያዘ 4 ግሩፕ ነው።
እሺ 18ም ባይሆኑ ግን ፕሮፌሰር 18ም ባይሆኑ ግን አሉ በፖለቲካ የተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁት እርስዎና ሻለቃ ዳዊት።
እሺ ደባይ በሙሉ በመጀመሪያው ስብሰባ ላይ ተገኝተዋል። በጣም ተስፋ የሚሰጥ ቃል የተገባባበት ጊዜ ነበር። እኔ ከዛ በኋላ ወጥቻለሁ። መጀመሪያ ራሳቸው አቶ ተክሌ ናቸው የወጡ። እንደዛም ሲሆን ይሄ አንድ አማራን የመሰረተው 2 ግሩፕ ነው። እነኚህ ራሳቸውን ደግሞ አደራጅተው መጥተዋል። ይህ የአንድ አማራ ድርጅት ሊታወጅ 1 ሳምንት ሲቀር ማስታወቂያው ከወጣ ጥሪዎች ከተበተኑ በኋላ እነኛ 18 የተባሉት መግለጫ አወጡ። ገረመን። እንዴ ነበሩ እንዴ? እንደው እንደተበታተኑ እኮ የቀሩ መስሎን ነበር። ግን ዋናው ነገር የተነሳንበትም ይሄ የሁሉም ወደ አንድነት መምጣት ነውና መደገፍ ያለበት ነው። ደስ ይለናል።
ፕሮፌሰር ዓለም አንተ በጣም አመሰግናለሁ ስለ ትዕግስቶ። ለምንድን ነው እናንተ በክፍለ ሀገር ነው እንጂ አማራ በአማራነቱ አይደለም መደራጀት ያለባቸው የምትሉት?
በጣም አመሰግናለሁ አቶ አዲሱ። ማንም ህዝብ ጥቃት ሲደርስበት ራሱን የመከላከል መብት እንዳለው ጥያቄ ውስጥ አናስገባም። ግን ለኢትዮጵያ ለወደፊቱ ለህዝባችን አንድነት የሚጠቅመው አደረጃጀት የትኛው ጎዳና ነው የሚለው ነው። ወያኔ ለኢትዮጵያ ያቀረበላት አማራጭ በዘር ተደራጅቶ መንግስትን ማስኬድ ነው። ይህ ደግሞ ብዙ ጥፋት አለው። አንደኛው ጥፋት አገሮችን የሚበትን አካሄድ። በዚህ አይነት የተደራጁ አገሮች በአሁኑ ጊዜ በህይወት የሉ። ለምሳሌ ያህል እንደነ ዩጎዝላቪያ፣ እንደነ ቼኮስሎቫኪያ፣ እንደ ሶቪየት ዩኒየን፣ ሰርቢያ እንኳ ራሷ አንዲት ግዛት የነበረችው በዩጎዝላቪያ ውስጥ በመጨረሻው ደረጃ ኮሶቮ ተገንጥሎበታል። በዘር ስትደራጅ ይሄን የመሰለ አደጋ ያመጣል። እኛ የኢትዮጵያ አንድነት በጣም አስፈላጊና ሁላችንም መታገል ያለብን አላማ ነው በሚል በዘር ከተደራጀ ይሄንን ችግር ወደፊት የሚመጣውን ችግር ታናስብ መሆን የለበትም ከሚል ነው አንደኛ። ሁለተኛ በዘር መደራጀት ሁለት ተፎካካሪ ማንነቶችን የግድ ይፈጥራል። በመጀመሪያ ደረጃ በጎሳው ማንነት ይቆማል። እያንዳንዱ ግለሰብ አሁን እንደምንሰማው አማራ የሚል አንድነት ይፈጠራል። እንደገና ደግሞ ኢትዮጵያዊነት የሚል አንድነት ይኖራል። ሁለቱ ግን ሲፎካከሩ ደግሞ መፎካከራቸው አይቀርም። እንዳየነው በሌሎች ሀገሮች ታሪክ እነሱ ሁለቱ ሲፎካከሩ ሁልጊዜም አሸናፊ ሆኖ የሚመጣው የጎሳ ማንነት ነው እንጂ ሀገራዊ የሆነው ማንነት አይደለም። ሌላው እኛ በክፍለ ሀገር መደራጀቱ ነው የሚያዋጣው የምንለው የየአካባቢውን ህብረተሰቦች በምንመለከትበት ጊዜ በአንዱ ክፍለ ሀገር የተለያዩ ጎሳዎች ይኖራሉ። እኔ እንግዲህ በቅርበት ማቀውን የጎንደርን ክፍለ ሀገር ወይም በቀድሞ አጠራር የበጌምድርና ሰሜን ክፍለ ሀገርን ሁኔታ ስንመለከት በዛ ክፍለ ሀገር ውስጥ አማሮች አሉ፣ ቅማንቶች አሉ፣ ቤተ እስራኤሎች አሉ፣ ጉሙዞች አሉ፣ አገዎች አሉ። አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እነሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስርም ይሁን በጂኦግራፊ አቀማመጥም ይሁን አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል ይህ አይነት አደረጃጀት በአንድ ክፍለ ሀገር ውስጥ እንኳ ባሉ ማህበረሰቦች መካከል ማለት ነው። ስለዚህ የሚሻለው አካሄድ በየክፍለ ሀገሩ ስንደራጅ ጎንደር የተለያዩ ማህበረሰቦች ይዘን በጎጃምም እንደዚሁ አገው አለ፣ ሽናሻ አለ፣ አማራ አለ፣ ኦሮሞ አለ፣ ወሎም እንደዚሁ አገው፣ አማራ፣ ኦሮሞ፣ አርጎባ፣ አፋር፣ ኢቭን ትግሬ አለ፣ ሸዋም እንደዚሁ የተለያዩ ማህበረሰቦች አሉ። ምንድን ነው ችግሩ? በዚህ አይነት ተደራጅተን ግን በአማራውም ላይ የሚደርሰውን ጥቃት እነዚህ ማህበረሰቦች እነሱም እንዲያግዙ አድርገን ብናደራጀው አይሻልም ወይ?
ግን ምን መሰለት መሰረ አለም፣ አንተ እንግዲህ ቀደም ሲል እንግዶቻችን እንደገለጡት ተነጥሎ አማራው ላይ ያነጣጠረ ጥቃት እየተካሄደ ነው፣ ዛሬም ድረስ ይካሄዳል። ግን ተነጥሎ ጥቃቱ በአማራው ላይ ስለሆነ አማራው በአማራነቱ ሌሎቹ በራሳቸው ጎሳ እንደተደራጁ ቢደራጅ ነው ራሱን ጥሩ አድርጎ የሚከላከለው፣ ከዛ ኢትዮጵያዊነቱን ያጠናክራል የሚል ነው እንግዲህ የእነሱ አካሄድ። ይሄንን ልብ ብላችኋል እናንተ በክፍለ ሀገር ይሁን ስትሉ?
በደንብ እንጂ። አሁን በጎንደር በምትመለከትበት ጊዜ የጎንደር ህብረት ብለን ተቋቁመን ያው እኛም በሲቪክ ደረጃ ነው የተቋቋምነው፣ በፖለቲካ አይደለም። ግን ወያኔ ባካሄደው ምርጫ የጎንደር ህዝብ ቅማንት አማራ ሳይለይ ቅማንት የሚባል ክልል አንፈልግም ያሉበት ምክንያት አንዱ እኛ ባደረግነው ቅስቀሳ ነው። የጎንደር ህብረት አይለያይም ከሚል ነው። ምክንያቱም እነዚህ ስነ ልቦናቸው በታሪክ አብሮ የመጣ በኢኮኖሚ ትስስሩም በመልካም ምድር አቀማመጡም አብረው የኖሩ ማህበረሰቦች ስለሆኑ ምንም ልዩነት የላቸውም። የአማራውንም ጥቃት እነሱ እንደ ጥቃታቸው አድርገው የሚቆጥሩ ናቸው። ሁለተኛ የበለጠ የማሰባሰብ እድሉ ሰፋ ያለ ነው፣ ወይም የበለጠ አመርቂ ሊሆን ይችላል። ምክንያቱም ወያኔን አካሄድ አይታችሁ ከሆነ ትግራይ የምትባለው አንድ ኮምፓክት የሆነች በጣም የተሰበሰበች አካባቢ ስለሆነች ለማደራጀት ቀሏቸዋል። አማራ ሰፊ ህዝብ ነው። ሌላው ጥርጣሬና አለመተማመን እንዳይኖር እኔ ለምሳሌ ወደ ተወልጄ አድጌ ከሀረር የመጣውን አማራ አማራ ነው ቢለኝ
ለማረጋጋት እጅግ አስቸጋሪ ነው። ግን ወንደርፉል ያደረገ ሰው ከሆነ ዘርማን ዘሩን የተሰቦቹን ለመለየት የበለጠ ቀላል ነው። አንዲት ለጥን ብቻ ለመጨመር ቀድም አንዳንዶች ወንድሞች ሲናገሩ ፕሮፌሰር ጌታቸው አቶ
ኃይለ ገብርኤል
ደጋግመው ያነሱት ነጥብ አለ ረሳብዬ ነው። ይሄው ምንድነው በአሁኑ ጊዜ በኢትዮጵያ ያለው ሁኔታ ሪያሊቲ ያሉት በዘር መደራጀት ነው እና ይሄን መቀበል አለብን የሚል ይመስለኛል። እኔ ደግሞ ማየው በተለየ መንገድ ነው። ይሄ ሁኔታ የተፈጠረው ባለው መንግስት ቀስቃሽነት ነው። የግድ በዘር መደራጀት አለባችሁ ብሎ ስለአለ ብቻ ህዝቡን በዚህ መልክ እንዲለወጥ ስነ ልቦናው እንዲለወጥ ለማድረግ ሞክሯል። ግን አርቆ አስተዋይ አሳቢ ለሀገሩ የሚቆረቆር ወገን በተለይ በመሪነት ለመውጣት የሚፈልጉ ወገኖች ማሰብ ያለባቸው የወደፊቱን ነው። ይሄን ሁኔታ እንዴት እንለውጠዋለን? በተቀደደው ጎዳና ነው የምንሄደው? ጥፋት እያየን በአሁኑ ጊዜ ህዝቦች ከየቦታቸው እየተፈናቀሉ በጎሳ ምክንያት በዚህ መንገድ ነው መሄድ ያለብን ወይንስ ይሄን ሁኔታ መለወጥ አለብን? ለመለወጥ ደግሞ የተሻለ አደረጃጀት የተሻለ ራዕይ ህዝባችንን ማስተማር አለብን። ትግል እኮ ይሄ ነው እንጂ የጥፋቱን ጎዳና መልሶ ማጠናከር በዛው መንገድ መጓዝ አይደለም። አምናለሁ ጥሩ መሪዎች ከጎሳ አስተሳሰብ ነጻ የወጡ መሪዎች አመራሩን በሚይዙበት ጊዜ የህዝቡን ስነ ልቦና ሊለውጡት ይችላሉ።
ወደሚቀጥለው ጥያቄ ልሄድና አቶ ኃይለ ገብርኤል ፕሮፌሰር ጌታቸውም ቢሆኑ አቶ ተክሌም በዚህ ላይ ልትሄዱበት ይችላሉ። በፕሮፌሰር አለማንተ አስተያየት ላይ አቶ ኃይለ ገብርኤል ሊጀምሩ ይችላሉ።
እንደ ራሴ እምነት ሆነ እንደ አንድ አማራ አቋም ማንንም በፈለገው መንገድ መደራጀት ላይ ጥያቄ የለንም፣ እናከብራለን። ነገር ግን በክፍለ ሀገር መደራጀት ተቅማን ብለና እናስብም ግን ይጠቅማል ብለው ደግሞ ለሚያስቡት እናከብራለን።
ኢትዮጵያን የሚጎዳ ነገር ከሆነ ለምን ይከበራል?
ኢትዮጵያን ሊጎዳ አይችልም።
ካልቻለ መጠቃለል ነበራ።
ኢትዮጵያን ሊጠቅም ይችላል ብለን የምናምነው አማራው ሲደራጅ ዛሬ በሀገር ውስጥ የመጣው ለውጥ በብሔር መሰረት አድርጎ የመጣ ነው። አማራው ነው በጥጡ ሊደራጅ ያልቻለው። የነበረውንም ድርጅት ያፈረሰው ራሱ ነው። ሌሎች ግን በጥንካሬ ገፍተውበት የሚፈልጉትን እያስፈጸሙ የመጡበትም ሁኔታ አለ እና አማራው በአማራነት መደራጀት አለበት። የአማራው የመደራጀት ጉዳይ የህልውና ጉዳይ፣ ትላንትም ዛሬም ኢትዮጵያዊ ነው። አማራው በኢትዮጵያዊና በኢትዮጵያዊነት ላይ ምንም አይነት ነጥብ፣ ምንም አይነት ልዩነት የለውም። አማራ መደራጀት የለበትም ተብሎ ገና ከስር ከመሰረቱ ህወሓትን ሊገዳደር የሚችል ጠንካራ የአማራ ብሔርተኝነትን ቀስቅሶ ኢትዮጵያዊነቱን እንደጠበቀ ማድረግ ሲቻል፣ ኤሊቱ ክፍል ግን አማራ መደራጀት አገር ያፈርሳል ሲል አማራው ተዘናግቶ ለጥቃት ተጋልጦ እንዲቆይ ነው ያደረገው እና አማራው ኤሊት ይህን የተሳሳተ አመለካከት ይዞ በቆም በመቆየቱ የአማራው ህዝብ ለጥቃት እንዲጋለጥ ራሱን የቻለ አስተዋጽኦ አድጓል ማለት ይቻላል። ከዛም አልፎ አማራ አለ የለም የሚል ተራክር ሁሉ ውስጥ ተገብቶ ብዙ ነገሮችን ባለፉት ዓመታት አይተናል እና ማንነትን የመከላከል ነው። በተለይ በወልቃይት ወገኖቻችን ላይ የተካሄደውን የጥፋት ዘመቻ መሰረት ተደርጎ የተነሳው ከዛም በኋላ ነው የአማራው ትውልድ ብሔርተኝነት የበለጠ መሰረት የያዘው ባለፉት 3 ዓመታት።
አቶ ተክሌ አንድ ጥያቄ ቀደም ሲል
ዶክተር ጌታቸው ካልኩ ጋር ማንስማማው ቀድሞ ወጣሉ ስህተት ነው። መጀመሪያውኑ አመጣጣቸው ድርጅቱን ሰበሰብን ብለው ከፈጠሩት ሀገራዊ ንቅናቄ ጋር አልወግደው ለመለጠፍ
ይህንም በጥያቄ ማለፉ አንድ ጊዜ አቶ ተክሌ ወደ ግል ጉዳይ ሳንገባ
ባለ ሊጠረስ ዘስፈው አደለውም ሀሳቡን ነው የምናገረው።
አቶ ተክሌ
አስቀድሞ ወጣ ልጅ አስቀድሜ አልወጣሁም።
በቃ አልወጣሁም የሚለው እኮ በቂ ነው። ሌላው ነገር እኔ በጥያቄ መልክ ካነሳሁት ይመልሱልኛል፣ ካላነሳሁት ግን አስፈላጊ አይመስለኝም ከትልቅ አክብሮት ጋር እና በዶክተር አለም አንተ አስተያየት ላይ አስተያየት ስጡኝ።
እኔ በመጀመሪያ ደረጃ የጎንደር ህብረት ተመሰረተ ችግር እናጠፋለን ተብሎ ከዚያ በኋላ ወደ ኢትዮጵያ አንድነት ተፈጠረ ተለወጠ። ሲለወጥ ግን ሌሎቹ እነ መሰር የተባሉ ሰዎች በራሳቸው አነሳሸት አልተመሰረቱም። የመጀመሪያው አንዱ እሱ ነው። በራስ አነሳሽነት የተመሰረተ ድርጅት አለ። ዛሬ ወሎ ውስጥ የነበረው አፋር የአፋር መንግስት ተብሏል። ዛሬ ጎጃም ውስጥ ያሉት አዌዎች አዌ ነው ተብሎ አንድ ክልል ዙሯቸው ኑሯቸዋል። ጎንደር ውስጥ ያሉት ቅማንቶች የራሳቸው ዞን ተፈጥሮላቸዋል። ሐረር ውስጥ የነበሩት ሶማሌዎች እና አደሬዎች የራሳቸው መንግስት ሆነዋል። ኦሮሞዎቹ ኦሮምኛ ቋንቋ የሚናገሩት ክፍለ ሀገርን ትተው አንድ ኦሮሚያንን የሚል እንትን አቋቁመዋል። እነዚህን ማሰላሰብ ይቻላል ወይ? አንድ ወዳጄ የኔና የፕሮፌሰር ወዳጅ ነግሮኛል። 14 ክፍለ ሀገር ልትመሰርቱ አትችሉም፣ ኤርትራም ሄዳለች፣ ትግሬዎቹም አይመጡም። እነዚህ ያሉ ስለው የሰጠኝ መልስ የለም፣ እነሱን የምንፈቅድላቸው አለን በክፍለ ሀገር ነው ያለኝ። ስለዚህ አልተለወጠም። እነዚያን የማምጣት አይኖርም። አማራውን የበለጠ ይጎዳል እንጂ የበለጠ አያጠናክርም። ኢትዮጵያ አጠናክር የምትችለው አማራው ተጠናክሮ ኃይል ሆኖ ኢትዮጵያውያን ከሚሉት ጋራ ፍቅር ሲመሰረት።
መልካም።
አዴር እኮ አይጠረፍኩም። አሁን ከምትሰጠኝ ሰዓት ሚዛን አቋያ ሰዓት እያያዝኩ ነው እና ካልሰጠሁኝ።
እሺ እሺ፣ አልጨረስኩም ካሉና ነጥብ አለኝ ካሉ እድል ልስጥዎት እንደገና።
አዎ ያልኩት ያልወጣሁም መጀመሪያ ደረጃ እሱ ክሱ ስለመሰረተ
ነገሩኝ እኮ ስናቶ ተክለ
ያለ ጉባኤ የድያ ስብሰባ ቃለ ጉባኤ ጸሐፊ እኔ ነኝ። የድምፁም የልዱም ያለ ከኔ ነው። ዶክተር ጌታቸው ከአንድ ቀን በኋላ አልነበረም። ተወጣንበት ምክንያት የተስማማንበትን ሰነድ ስላልተቀበሉ ነው። ሁለተኛ አመጣጡም ቶሎ ብሎ በአንድ ሰብስቦ ሳንተዋወቅም ሳንግባባ ምክንያቱም ፈቃድ ሳይኖርም ወደ አንድ ድርጅት ለማስጠጋት ስለነበረ ያን ስላልፈለግን ጥሎ ወጥተናል።
ወደ አንድ ድርጅት የሚለው ላይ እኔም በጥያቄ አስቀምጫለሁ። ብዙ ሰው አስተያየት የሰጠበት ጉዳይ ነው። መጀመሪያ አገራዊ ንቅናቄ ሲመሰረት የሁሉም ድርጅቶች ተጠሪዎች ወይም ድርጅቶች ሲኖሩ የአማራው አልነበረም የሚል ነገር ተናግረዋል ሁለቱም በዚህ በምስረታ ጉባኤው ላይ። ነገር ግን መጀመሪያ ሀገራዊ ንቅናቄ ሲመሰረት እነማን ይዞ ነው ለመመስረት የተነሳችሁት? የአማራ ድርጅት አለመኖሩ ያኔ ነው ወይ ሊታወስ የሚገባው ይሏቸዋል። እንዲያውም አማራ ድርጅት ያስፈልጋል እዚህ ንቅናቄ ውስጥና አንድ የአማራ ድርጅት ሰርታችሁ አምጡልን እንደተባሉ አይነት ክስ የሚያቀርባሉ። ናስቴለር ሶድልስ ፕሮፌሰር ጌታቸው
ፕሮፌሰር አለም አንተ ይሄ በዘር መደራጀት ከወያኔ በኋላ የመጣ ችግር ነው ነው ያሉት። ግን ይሄ እውነት ትክክል አይመስለኝም። ምክንያቱም የትግሬዎቹ ድርጅት አለ፣ የሶማሌ ድርጅት አለ፣ የኦሮሞ ኦነግ፣ የኦሮሞ ነጻነት ግንባር፣ ይሄ የሶማሌው እነኚህ ከወያኔ ስልጣን ከመያዙ በፊት በደርግ ጊዜ በሙሉ ሲዋጉ የነበሩ ናቸው። አዲስ አይደለም። በዛ ላይ በዘሩ ያልተደራጀው አማራ ብቻ ነው ሪሊ። በዛ በተረፈ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት አማራን እዛ ውስጥ ለማካተት ብዙ ጥረት ተደርጓል። አንዳንዶቹ ለምሳሌ ሞሮች ይከተለው የነበረው የፖለቲካ መስመር ወይም አቶ ተናገሯቸው ተብሎ በሰፊው የሚወሩ ነገሮች ለዛ ሂደት አመቺ አልነበሩ። በኋላ አማራን ሆም ተብሎ እንደተከለከለ እንዳይቆጠር ለማለት አሁን ለምሳሌ የአማራ ተጋድሎ የሚባል ለማነጋገር ሞከርን። የዛ ወኪል መጥቶ ተሰበሰበ። እዛ ላይ እሱ ያቀረባቸው ኮንዲሽን ከምንፈጥረው ድርጅት ጋር የሚሄድ አይደለም። በውጭ ሁሉንም እኮ ለማነጋገር ተሞክሯል። ግን ከዛ ከአገራዊ እንቅስቃሴ ጋር ሊሄድ የሚችል አቋም ወስደው በትክክል ለመገኘት አልቻሉም። የኢትዮጵያ ሀገራዊ ንቅናቄ ያኔ በሚሳተፉ በአርበኞች ግንቦት ሰባት፣ በኦሮሞ ዴሞክራሲያዊ ግንባር፣ በአፋር እና በሲዳማ ዋናው መለኪያ ደግሞ ኢትዮጵያ የምትባል አገር ነበረች፣ አለች፣ ትኖራለች፣ ሉዓላዊነቷ የተጠበቀች ኢትዮጵያን እንቀበላለን ብሎ ያሉ የጎሳ ድርጅቶች እና አርበኞች ግንቦት ሰባት ያሉበት በእነኚህ ሆነ። ሶስተኛ እኔ ደግሞ የማንኛውም የፖለቲካ ድርጅት አባል አይደለሁም
ተናግረዋል ቀደም። እሺ ፕሮፌሰር አለማንት
መቼም ሰፊ ነው የተደረገው ውይይት በተለያዩ ግለሰቦች እና ለሁሉም መልስ ለመስጠት እድል ያገኘው አይመስለኝም፣ ሊኖረኝም አይችልም።
ይቅርታ።
አይ የለም፣ ያንተ ስህተት አይደለም። የአርስቱ በጣም ሰፊ በመሆኑ ነው ማለት ነው እንጂ አንተ ምንም አልክ። ኃይለ ገብርኤል ሲናገር የዚህ የአማራነት ጥያቄ በጎንደር ላይ ነው መጀመሪያ አብሪ ጥይት የፈነዳው ብሏል። የጎንደር ህዝብ እንዲያውም የጎንደር ህዝብ ያለው የኦሮሞ ደም የኔ ደም ነው፣ በቀለ ገርባ መሪያችን ነው ያለው። አማራ ነኝ ብሎ አይደለም የተነሳው የጎንደር ህዝብ። የጎንደር ህዝብ የሚደርስበትን ጥቃት ወልቃይትን በጉልበት ወደ ትግራይ ስላካለሉ፣ ጠገዴን ጠለምትን ስላካለሉ እነ ኮሎኔል ደመቀም የተነሱት በአማራነት ይበሉ እንጂ ዋና ጥያቄያቸው መሰረቱ የወልቃይት ጠገዴ ጠለምት ጉዳይ ነው። ጎንደር ተነሳው ብጥብጥ ኮሎኔል ደመቀ ጋር ህይወቱን ያሳለፈው አንዱ የቅማንት ተወላጅ አቶ ሰጠኝ የሚባል ነው። ቅማንት ነው በዘር ከሆነ በአጠራር ከሆነ ግን ስነ ልቦናው ጎንደሬነት ነው። ሁለተኛ
አሁን እንኳን በቅርቡ በሮቢት በሚባለው አካባቢ የቅማንት አካባቢ ነው። ነገር ግን ሰውያኔ ጋር ተጋፍተው ህይወታቸውን ያሳለፉ የቅማንት ወላጆች ናቸው። ስለዚህ በዘር ስናስብ ሌሎችን የማግለል ችግር ይኖርብናል። ይሄን ማስተዋል ያስፈልጋል። አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወጥተን በመልካ ምድር ብናደራጀው የኢትዮጵያን አስተዳደር ለወደፊቱ ማለት ነው። አሁን ወያኔ ያለ ይሄ ሊሆን አይችልም፣ ግን ለወደፊቱ ስናስብ ሪጅን ብናደራጅ ነው የሚሻለው።
ሁላችሁንም በጣም አመሰግናለሁ። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው፣ ፕሮፌሰር አለማንተ ገብረስላሴ
ሳፈኛምና መሰግናለሁ።
እግዚአብሔር ይስጥልኝ።
ስለ አልፎ አልፎ ስለነበረው የድምጽ ጥራት አድማጮችን ከወዲሁ ይቅርታ እንጠይቃለን።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንግሊዛዊ ገጣሚና እግረኛ ወታደር የነበረው ዊልፍሬድ ኦውን በአንደኛው የዓለም ጦርነት ወቅት በአይኑ ስላየው አንድ በክሎሪን ጋዝ ታፍኖ ሲሰቃይ ስለነበረ ወታደር ገልጿል። በህልሞቼ ሁሉ ሲሰምጥ ይታየኛል። እያየሁት ልረዳው በማልችልበት ሁኔታ እየተናነቀውና እየሰመጠ እኔ ላይ ይዘረገፋል ሲል ገልጾታል ኦውን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዘመናዊ ጦርነት ኬሚካል መሳሪያ በተግባር ላይ የዋለው በአንደኛው የዓለም ጦርነት ወቅት ነው ሲሉ እንደ አውሮፓ አቆጣጠር ሚያዝያ 4 ቀን በጸጥታ ምክር ቤት ባደረጉት ንግግር አስገንዝበዋል። ኬሚካል መሳሪያ ባደረሰው አስከፊ ስቃይ ምክንያት ዓለም ጥቅም ላይ እንዳይውል አገደ። ከዚያም እንዲህ አይነቱ መርዛማ መሳሪያ እንዳይመረትና እንዳይከማች ደነገገ። ይሁንና የሶሪያው ፕሬዝደንት ባሻር አልአሳድ ሌሎች ግቦች ያሏቸው ሰው ናቸው። ከስምንት ዓመታት በፊት ከደማስቆ ወጣ ብለው በሚገኙ አካባቢዎች በህዝባቸው ላይ ሳሪን ጋዝ ተጠቀሙ። በብዙ መቶዎች የሚቆጠሩ ወንዶች፣ ሴቶችና ልጆች ማለቃቸውን የሚያሳየው ምስል ዓለምን አስደነገጠ። ለዚህ ምላሽ የተባበሩት መንግስታት ድርጅት የአሳድን የኬሚካል መሳሪያ ክምችትን የሚያስወግድ 2118 ውሳኔን እንዳሳለፈ ኒኪ ሄሊ በንግግራቸው ጠቅሰዋል። ከሶስት ዓመታት በፊት የተባበሩት መንግስታት ድርጅት በሶሪያ ኬሚካል መሳሪያዎችን የተጠቀመ ወገንን ለይቶ ለማወቅ የህብረት የምርመራ ዘዴ መሰረተ። ይሁንና የጸጥታው ምክር ቤት አባል የሆነችው ሩሲያ በአሳድ ላይ እርምጃ እንዳይወሰድ ከለላ ሆነችላቸው። ቀጥላም የጸጥታው ምክር ቤት የህብረቱ ምርመራ ዘዴ እንዳይታደስ አገደች ብለዋል ኒኪ ሄሊ። ዓለም በአሁኑ ጊዜ በዚህ ምክንያት የባሰ አደገኛ ሆኗል። የአሳድ መንግስት በንጹሃን ወንዶች፣ ሴቶችና ልጆች ላይ የክሎሪን ቦምቦች እየጣለ ነው ብለዋል አምባሳደር ሄሊ። ለእንዲህ አይነቱ ድርጊት ተገቢ ምላሽ ካልተሰጠ በስተቀር ሌሎችም ልብ ይሉታል። ለዚህ ምሳሌ የሚሆነው በሳልስበሪና በኳላላምፖር ላይ ነርቭ ኤጀንቶች ጥቅም ላይ መዋላቸው መሆኑን ኒኪ ሄሊ ጠቁመዋል። የሶሪያ መንግስት በካን ሼኸን ከተማ ላይ የኬሚካል መሳሪያ ተጠቅሞ ብዙ ሲቪሎች ያለቁበት አደገኛ ዓመት ሲታሰብ አምባሳደር ሄሊ ለጸጥታው ምክር ቤት ባደረጉት ንግግር ምክር ቤቱ ኬሚካል መሳሪያ ከምድረ ገጽ እንዲጠፋ መታገሉንና ኬሚካል መሳሪያን የሚጠቀም ማንኛውም አካል ተጠያቂ እንዲሆን ማድረጉን እንዲቀጥል ጥሪ አቅርበዋል። ይህን ስብሰባ ሶሪያ ውስጥ ኬሚካል መሳሪያ ጥቅም ላይ እንዳይውል ለማስቆም አጋርነታችንንና ቁርጠኛነታችንን ማደስ የምንጀምርበት ጊዜ እናድርገው ብለዋል አምባሳደር ኒኪ ሄሊ። በጸጥታው ምክር ቤት ክፍፍል ቢኖርም እንኳን ዩናይትድ ስቴትስ ኬሚካል መሳሪያዎችን በድጋሚ ለማቆም ልንተባበር አንችልም ብላ ማመን አትፈልግም። የሶሪያን ሕዝብ ብቻ ሳይሆን ሁላችንንም ለማዳን ስንል ሲሉ አምባሳደር ሄሊ ጥሪ ማድረጋቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ የቀረን ጥቂት ደቂቃ ነው። ካላነበብናቸው ዜናዎች ውስጥ አንዱን እናነብና እንሰናበታለን። ዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የቀድሞውን የኤፍቢአይ ኃላፊ ጄምስ ኮሚን ከኃላፊነታቸው ያሰናበቱት ድርጅታቸው እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት በመመርመሩ በመርመር ላይ በመሆናቸው ግን አይደለም ሲሉ ዛሬ ተናገሩ። ይህ አስተያየታቸው ግን ያኔ ሚስተር ኮሚን ካላፊነታቸው ባነሱበት ወቅት ከተናገሩት የተቃረነ ነው ተብሏል። አድማጮች ሰዓታችን ተገባደዋል። ዛሬ ባለፈው በታምራት ደስታ በዚህ በመሰሙ ዘፈን እንሰናበታለን። ነገ ምሽት ላይ እንገናኝ መልሰን ትግኛ ስልት ይቀጥላል።
Demo hai karim men kana nyalani.